the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
I feel to be talking to a counselor, huh?
You know, someone close to me passed away as well.
You must be at peace. Find peace. Choose peace. I have not been listening to that voice for many years.
በቅርቡ ለእይታ የበቃ ፊልም ነው
ውብን ኢትዮጵያውያንና አሜሪካውያን በጋራ የተጫወቱበት በእንግሊዘኛና በአማርኛ የተሰራ ፊልም ነው። በዛሬው የፊልም ዓለም ወግ ታገኛችኋላችሁ።
የሰው ልጅ ወደ ለማዳ እንስሳነት ቀይሮ ሸክምን ያህል ከባድ ሥራ ዋና ሙያቸው ካደረገ በሺዎች የተቆጠሩ ዓመታት ማለፋቸውን ታሪክ ያትታል።
40 ሚሊዮን ነው በዓለም ዙሪያ የቁጥራቸው ግምት። ኢትዮጵያም በከፍተኛ ቁጥር ከሚገኙባት ሀገር አንዷ ናት።
ሸክምን ያህል ከባድ ሥራ እንደ ሙያ ተሸልመው በደካማነት በስንፍና ማሳያነት ይመሰላሉ።
አንዳንዴ መጠሪያቸውን ሌላን ለመዝለፊያነት ሲውል ጭምር ማየት እንግዳ አይደለም።
ዛሬ ታዲያ በተለይ በኢትዮጵያ ያሉት
የማያውቁት እንግዳ ጣ የገጠማቸው ይመስላል። አንገታቸው ለካራ እየታጨ ነው።
ያ የበረታ የተባለ ሸክማቸው ይቀል ይሆን?
ሰሞኑን እያነጋገረ ነው። ያያ ስጋ
አልጋ ሲሉት አመድ ነበር አተረቱ።
ከቻይና ስጋ ቤት ሽንጥ ከሚመተርበት እናም ወደ ሩቅ ከሚላኩበቱ
እናንተንም በእያላችሁበት ተወያዩ ዘንድ እየጋበዝን እንወያይበታለን።
ንጉሴ አክሊሉ በአዲስ አበባ መስኮቱ
ዘንባባ ጨብጦ ጉዞ ወደ ሆሳና ይለናል።
ስነ ግጥምና ሌሎች የመጽሔት መሰናዶች የአየር ቆይታችን እንደፈቀደልን ይቀርባሉ።
ለአሁን ግን እለቱ እሁድ ቀኑ ሚያዝያ 1 2009 ዓመተ ምህረት ነው።
ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ የራዲዮ መጽሔት ታዳሚዎቻችን።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። ደሳለኝ መኮንን እያቀናበረልን እስከ ዝግጅታችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን።
የሰዓቱ የዓለም ዜና ይቀርባል።
የዓለም ዜና የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። ጀነራል ጃገማ ኬሎ በክብር ተሸኙ። የሌተናንት ጀነራል ጃገማ ኬሎ አስከሬን ዛሬ በክብር ያረፈው አዛውንት አርበኞች፣ የመንግሥት ባለሥልጣናትና የቀድሞ የኢትዮጵያ ፕሬዚደንት ግርማ ወልደ ጊዮርጊስ በተገኙበት ሥነ ሥርዓት በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን መካነ መቃብር ነው። በጨቅላ ወጣትነት ዕድሜያቸው ፋኖ ገብተው ከፋሽስት ጣሊያን ወራሪ ጦር ጋር እስከ ድል የተዋጉት ጃገማ ኬሎ ለፈጸሟቸው ጀብዱ ተግባራት በሕይወት ዘመናቸው በበርካታ የመንግሥት ሽልማቶች፣ ሜዳሊያዎችና ኒሻኖች ተጌጠዋል። ጀነራል ጃገማ ኬሎ ያረፉት በ96 ዓመት ዕድሜያቸው ከትናንት በስቲያ አርብ የካቲት 29 2009 ዓመተ ምሕረት ነበር። በክብር ሽኝታቸው ላይ የተጠናቀረ ዝርዝር ዘገባ በነገው ምሽት ይቀርባል። የሶማሊያን አዲሱን የመከላከያ ሚኒስትር ለመግደል የተደረገ ሙከራ ከሸፈ። ጀነራል አህመድ መሐመድ ጂማሌ ኢርፊድን ለመግደል ተወጥኖ ዋና ከተማይቱ ሞቃዲሾ ውስጥ ተጠምዶ ከነበረ ፈንጂ ጥቃት እርሳቸው ያለ ጉዳት ቢያመልጡም በአጀባቸው አቅራቢያ የነበሩ ቢያንስ ቁጥራቸው 15 የሚደርስ ሰዎች መገደላቸውን የመንግሥቱ ባለሥልጣናት ተናግረዋል። የሶማሊያ የጸጥታ ምንጮች ለቪኦኤ እንደተናገሩት ፍንዳታው በጥቂት ደቂቃዎች ልዩነት የደረሰው አዲሱና የቀድሞው የመከላከያ ሚኒስትሮች ባለፉበት መንገድ ላይ ነው። አዲሱ ሚኒስትር ጥቃቱ በተፈጸመበት አካባቢ ያልፉ የነበረው አዲሱን ስራቸውን ከእርሳቸው ከቀደሙት ሚኒስትር ከጀኔራል መሐመድ አደን ከተረከቡበት ስነ ስርዓት ሲመለሱ እንደነበረ ታውቋል። በጥቃቱ ከተገደሉት የሚበልጡት በመንገዱ ላይ በሚኒባስ ሆነው ሲጓዙ የነበሩ ሲቪሎች መሆናቸው ተገልጿል። ጥቃቱን የፈጸምኩት እኔ ነኝ ሲል አልሸባብ ኃላፊነት ወስዷል። ግብፅ ውስጥ ዛሬ በዓለ ሆሳዕናን እያከበሩ በነበሩ ክርስቲያኖች ላይ በተጣለ አደጋ ወደ 40 የሚሆኑ ምዕመናን ተገደሉ። እስላማዊ መንግሥት ቡድን ኃላፊነት በወሰደባቸው በሁለት አብያተ ክርስቲያን ላይ በደረሱት ፍንዳታዎች ከተገደሉት በተጨማሪ ቁጥራቸው የበዛ ሰዎችን መቁሰላቸውን ባለሥልጣናቱ አስታውቀዋል። 27 ሰዎችን የገደለው የመጀመሪያው ፍንዳታ የደረሰው ከዋና ከተማይቱ ካይሮ በስተሰሜን በምትገኘው ናይል ዴልታ ሲሆን ከጥቂት ሰዓታት በኋላ አሌክሳንድሪያ ከተማ ውስጥ በምትገኝ ቤተክርስቲያን ላይ የተጣለው አደጋ ቢያንስ 11 ምዕመናን ሕይወት ቀጥፏል። ከግብጽ ክርስቲያን ማህበረሰቦች ጋር ያላቸውን አጋርነትና ለኝታነት ለመግለጽ የዓለም ካቶሊካውያን አቡን የሆኑት ፖፕ ፍራንሲስ በያዝነው ሚያዝያ ውስጥ ወደ ካይሮ እንደሚሄዱ ቫቲካን አስታውቃለች። በአመዛኙ ኦርቶዶክስ የሆኑት የግብጽ ክርስቲያኖች ከሀገሪቱ ሕዝብ 10% የሚሆኑ ሲሆን ባለፉት ጥቂት ዓመታት ውስጥ በአክራሪዎችና በጽንፈኞች ተደጋጋሚ ጥቃቶች እየተፈጸመባቸው መሆኑ በየወቅቱ ይዘገባል። በግብጽ ክርስቲያኖች ላይ የተፈጸመውን የዛሬውን ጥቃት በብርቱ ያወገዙት አቡነ ፍራንሲስ በዕለተ ሆሳዕና ጸሎታቸው ማሳረጊያ ላይ ባስተላለፉት መልእክት ለተገደሉና ለተጎዱት እንደሚጸልዩ ተናግረዋል። አቡኑ አክለውም ሽብርን፣ አመጽና ሁከትን፣ ሞትን ለሚዘሩ ሁሉ እንዲሁም የጦር መሳሪያዎችን ለሚያመርቱና ለሚያሸጋግሩም ጌታ ልባቸውን እንዲያቀና እማልዳለሁ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ ላይ ሌሎች ጥቃቶችን መፈጸም አስፈላጊ ሆኖ ካገኙት እንደሚያደርጉት የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጠቆሙ። ተጨማሪ ድብደባ ማድረግ ካስፈለገ በዚህ አይቆሙም፣ ያደርጉታል ብለዋል። አምባሳደር ሄሊ ሲኤንኤን ከሚባለው የዜና አውታር ጋር ዛሬ ባደረጉት ቃለ ምልልስ በተጨማሪም አሳድ የመንግስቱ መሪ ሆነው ሳሉ የፖለቲካ ለውጥ ማምጣት የማይታሰብ እንደሆነ የተናገሩት አምባሳደር ሄሊ የአስተዳደር ለውጥ ይሆናል ብለን የምናስብበት ጉዳይ ነው ብለዋል። በሌላ በኩል ግን ጉዳዮቻችንን እንደ ቅድሚያነታቸው ማስቀመጥ አስፈላጊ ነው ሲሉ ሲቢኤስ ለሚባለው የዜና ተቋም የገለጹት የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን አሁን ያለው ግዙፍ ግብ እስላማዊ መንግስት ቡድንን ማሸነፍ ነው ብለዋል። ስዊድን ዋና ከተማ ስቶክሆልም ውስጥ ከትናንት በስቲያ የያዘውን ተሽከርካሪ ሰዎች ላይ ነድቶ 4 ሰው ከገደለውና 15 ሰው ካቆሰለው ሰው ጋር ግንኙነት አለ የተባለ ሁለተኛ ተጠርጣሪ በቁጥጥር ስር መዋላቸውን የስዊድን ባለሥልጣናት አስታወቁ። ጉዳቱን ካደረሰው የ39 ዓመት ዕድሜው ላይ ከነበረው የኡዝቤክስታን ሰው ጋር የዛሬው ተጠርጣሪ አለው የተባለ ግንኙነት ዝርዝር አልተገለጸም። የዜናው ጊዜ አበቃ። ለምሽቱ መዝናኛ እና የመረጃ ፕሮግራም ወደ አዲሱና ወደ አሉላ ልመልሳችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ዝግጅቱ የራዲዮ መጽሔት ለዛና ቁም ነገር የሚዛመዱበት ነው።
ዕለቱ እሁድ ሚያዝያ 1 ቀን 2009 ዓ.ም።
አዲሱ አበበና
አሉላ ከበደነን
በራዲዮ መጽሔት የጊዜ ሰሌዳ መሠረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ሰላም ቪኦኤዎች፣ እንደምን አላችሁ? ለራዲዮ መጽሔት እነሆ አጠር ያለች ግጥም ሲል ያደረሰን ያሬድ በላይነህ ነው ከቤልጅክ። አሜን ባይ ካልጠፋ መድረኩ ላይ ወጥተህ ሲሻህ የተንሳፈፍክ ሲሻህ ተወራይተህ ሃይ ባይ በሌለበት ያሻህን ተናግረህ ያሻህን አውርተህ ተቀባይ መኖሩን ለማስረገጥ ስትል አሜን በሉ ብለህ አሜን ባይ ካልጠፋ ስሜትን የሚያጦዝ ስብከት አንበል ብለህ አይዞ ትኖራለህ። የውሃ ሀገር ነው። ከአሜን በስተቀር ክፉ አያውቅም ሕዝቡ። በመቅደስ በመስጊድ በቤት በአደባባይ አሜን ነው ቀለቡ።
ሲዘርፉትም አሜን፣ ሲያስርቡትም አሜን፣ ሲገርፉትም አሜን። በአራቱም ማዕዘን በምስራቅ በምዕራብ በደቡብ በሰሜን ብልጦች ተንጠራርተው በእምነት በለውጥ ስም ጥሪቱን ሲዘርፉ ወና ሆዱን ይዞ ከማማረር በቀር ከአሜን በስተቀር መች ያቀና አፉ።
ከመቅደስ ቅዳሴ ተርፎ የፈሰሰ የሕይወት በረከት ሞልቶ ሲደለደል ከመስጊድ ከጀማው ከጀማአ ሰላት በረከት ሲታደል አሜን ብቻ ለምዶ አሜን ብቻን ወርሶ ደልቶት እንደ ኖረ በስቲ ይሁን ብቻ ረሃብ ርዛቱን የበደሉን መከር ለትውልድ ያኖረ።
አሜን ባይ ነው ሕዝቡ። የሚሉትን ያምናል፣ ተስፋን ተስፋ ያደርጋል። ጨልሞ እያየ ከውድቀቱ መሃል ብርሃን ይፈልጋል። ኮከቡን ይቈጥራል፣ ጨረቃዋን ያያል፣ ጽልመቱን ያደንቃል። አንተ ታውቃለህ ሲል ሁሉን ለአምላክ ሰጥቶ ተስፋና እምነቱን በልቡ ያደቃል። ታዲያ በዚህ መሃል ጊዜ ውሉን አይሰጥ፣ ይመሻል፣ ይነቃል። ትውልድ እንደ ጅረት በሕይወቱ ወንዝ ውስጥ እንደ ጉድ ይፈሳል።
አሜን ባይ ካልጠፋ የብራስልሱ ደንበኛችን ያሬድ በላይነህ ባደረሰን የሳምንቷ ምርጥ ግጥም
የዛሬ እሁድ ሚያዝያ 1 ቀን 2009 ዓ.ም ተመረተ የራዲዮ መጽሔት ዝግጅታችንን እነሆ ጀምረናል።
በኢትዮጵያ ክርስትና እምነት ተከታዮች ዘንድ
ዛሬ
ሆሳዕና ነው።
በዓሉን ለምታከብሩ አድማጮቻችን በሙሉ ታዲያ
እንኳን አደረሳችሁ። ታዩ የሲኒማ ወግ ነው።
ጉዞ ወደ ሲኒማው መንደር።
በቅርቡ ለእይታ የበቃ ፊልም ነው።
ውቭን የፊልሙ መጠሪያ ነው።
የሁለት ባህሎች ገጽታዎች
የሚታዩበት ኢትዮጵያውያንና አሜሪካውያን በጋራ የተጫወቱበት በእንግሊዝኛና በአማርኛ የተሰራ ፊልም።
ዋናዋን ገጸ ባህሪ ተላብሳ የተጫወተችውንና የፊልሙን ጸሐፊ ተባባሪ ዲሬክተርም ነች ሰሎሜ ሙሉጌታንና
እቋን ተዋናይ ዓለም ፀሐይ ወዳጆን አወያይተናል።
Nice to meet you.
Logan Thompson.
What's wrong with my baby? He has post-traumatic stress disorder.
So, Colby, is it a... It's going to feel to be talking to a counselor, huh?
You know, someone close to me passed away as well.
ዓለም ፀሐይ ወዳጆ ቀደም ብለን አስተዋውቀናል። በቅርቡ በወጣ ኢትዮጵያውያንና አሜሪካውያን ተዋናዮች በተሳተፉበት ፊልም ተገኝተሻል። በሁሉም መንገድ እያገኘንሽ ነው፣ በመድረኩ በተለያዩ ዝግጅቶችሽ። አሁን ደግሞ ለየት ባለ ፊልም መጥተሻል። እንኳን ደህና መጣሽ።
እንኳን ደህና ቆየኝ አሉላዬ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ አንተም ስለጋበዝከኝ።
የተጋመደው የሚል ግርድፍ ስያሜ ሰጥተነዋል። ውብን በሰሎሜ ሙልጌታና ናጓ ኢብራሂም ዲሬክተርነት የተሰራው ድርሰቱም በሰሎሜ ሙልጌታ ነው። ዋናዋ ገጸ ባህሪ ጭምር ናት። ራያን ሲፕ አቀናባሪው ነው። ተባባሪዋ ገጸ ባህሪ አንቺ ዓለም ፀሐይ ወዳጆ የሆናችሁበት ፊልም ነው። እስኪ ንገሪን ውብን ምንድን ነው?
ጠቅላላ አድርገህ ስታየው አሁን ልክ እንዳልከው በሁለት የተለያዩ ቤተሰቦች በባህልም በአመለካከትም በዘርም በቀለምም በኢትዮጵያውያንና በአሜሪካን ቤተሰቦች መካከል ያለ የፍቅር የግጭትና መልሶ ደግሞ የይቅርታ መባባልን ሀሳብ ገምዶ የያዘ በመሆኑም ነው በአሜሪካና በኢትዮጵያውያን በሁለት ቤተሰቦች መካከል የሚካሄድ ሁኔታዎችን የሚገልጽ ፊልም ነው። በአጠቃላይ ታሪኩ እንደሱ ነው።
መልካም። ሁለት ቤተሰቦች ብለሻል ዓለም ፀሐይ፣ ሀዘንና ደስታ፣ ሰርግና ለቅሶ፣ የኢትዮጵያዊና የአሜሪካዊ ቤተሰብ ወይም የኢትዮጵያውያንና የአሜሪካውያን ህይወት በአሜሪካ እንዲያውም ኢትዮጵያዊ ሆነው ሁለቱንም ኢትዮጵያዊም አሜሪካዊም የአኗኗር ዘይቤ የተላበሰ ህይወት የሚመሩ እንደ ሌኒና እንደ ብሩክ የአንቺ ልጆች ሆነው የሚጫወቱት ባህሪያት የሚታይበት ፊልም ነው። በእርግጥ ብዙዎች ገና ማየት ያለባቸውና የፊልሙንም ሀሳብ ማባከን የሌለብን ነውና ቀደም ብለሽ እንደገለሽው እስኪ ዋና ዋናውን ፈታ ፈታ ለማድረግ እንሞክር። ታሪኩን ሳንሸጥ በፊልሙ ከሚሰማ አንድ ድምፅ እንደርደር።
You must be at peace. Find peace. Choose peace. I have not been listening to that voice for many years.
ከራስሽ ጋር መታረቅ አለብሽ፣ በሰላም መሆን መቻል አለብሽ። ሰላምን ፍልጋት ምረጫትም የሚለኝን ድምጽ ለረጅም ጊዜ አልሰማ ብዬ ቆይቻለሁ ያለሽ። በእንግሊዘኛ ነው ይህ ክፍል። ዓለም ፀሐይ ምንድነው የተለየ የሚያደርገው? እስከዛሬ ከሰራሻቸው በመድረክም ከተሳተፍሽባቸው ስራዎች ውብንን ምን ልዩ ያደርገዋል ላንቺ?
አዎ ምንድነው? እኔ መጀመሪያ እንግዲህ ይህንን ስራ እንድሰራ እንድትመቃት ወዳጄ ከኒውዮርክ ደውላ ስጠይቀኝ፣ እኔም የመጀመሪያው ጥያቄ እስከዛሬም ድረስ አዳዲስ የዲቪዲ ፕሮዳክቶችም ውስጥ ወይም በሌላ የፊልም ስራዎች ውስጥ ተቆጥቤ ያልተሳተፍኩበት ተገድቤ የቆየሁበት ዋናው ምክንያት ግልጽ ለማድረግ ድርሰቱ ምንድን ነው? አቀራረጹ ውስጥ በምን ደረጃ ላይ ያለ ነው? አሁን የኔ እድሜና ልምድ ከሚፈቅደው ሁኔታ ጋራ የተሻለ የጥበብ ስራና ውጤት ካልሆነ ምን አዲስ ነገር አመጣለሁ ከሚል ነው። የመድረክ ተውኔትንና ስነ ጽሁፍን ብቻ ነበር አተኩሬ ያለሁት። ይሄንን ግን ድርሰቱን እንዲልኩልኝ አድርጌ ሲደርሰኝና ሳነበው በእውነት ለመናገር ድርሰቱን ወድጄው ነው የሰራሁት። ለምን? በተለይም ብዙዎቻችን ስለ ይቅርታ እናወራለን እንጂ ይቅርታን አናውቅም። መስጠትንም መቀበልንም በጣም ከባድ ነገር ነው በእኛ ህብረተሰብ ውስጥ። ይሄ ከአንድ የግለሰብ ባህሪ ጀምሮ በአባትና በእናት፣ በባልና በሚስት፣ በሀገር ደረጃ፣ በፖለቲካ ደረጃ የይቅርታ መስጠትና መቀበል የመቻቻል ባህል ጉድለታችን ነው። ብዙ ጊዜ ትልልቅ እንከን ውስጥ ከቱንም አየው ያንን ነገር ነው የሚያወራው። በቃ በተለይ አሁን የጠቀስካትን ደሞ ፓርት እንዴት እንደምወዳት ለመግለጽ ያቅተኛል። በይቅርታ መስጠት የሚገኘው የውስጥ ሰላም ነው ማናቀው፣ ያ ነው ምናጣው። እና የውስጥ ሰላም ከህሊናዬ ጋር ሙግት ገጥማለሁ፣ ተይው ልቀቂው ይሄድ በቃ፣ ይሄንን ነው ማረግ ያቃተን። ያንን ክፍል ነው እንደውም የምወደው። ሴትዮዋ ይቅርታ የመስጠት አቅሟ ፊልሙም ላይ እንዳየኸው ሊሆን ይችላል ብለን በማናስበው የሰው ልጅ አቅም በላይ ነው። ምክንያቱም ብዙዎቻችን ወደ ፍርድ ለመሄድ ያንን ነገር እጥፉን ለመመለስ ለመበቀል ነው የምናደርገው። ያ ነገር ግን በተገላቢጦሹ ይቅርታ በመስጠት ቢሆን ኖሮ ምን ያህል የራስ የውስጥ ሰላም እንደሚያ ማለት እኮ በደልህን ከውስጥ ትፍቃለህ ማለት አይደለም። ይሄን ነው ለይተን የማናውቀው። በይቅርታ መስጠትና መቀበል ውስጥ ያለው ያንን ነገር ጨርሰ መርሳት ማለት አይደለም። ያደረሰብህን ጠባሳ ይጠፋል ማለት አይደለም። ግን ሰላም ይሰጥህና የተለየ ለሁለት ወገን የሚሆን ደስታ የሚያፈራበት ነገር አለ። ይህንን ይቅርታና የመቻቻል ባህል በጣም ስለሚሰብክ ነው አንድ የወደድኩ የተለየ የሚያደርገው እስካሁን ከሰራሁት። ሁለተኛው በተሰዳጁ ህዝብ ባህል ጉልበት ለአሜሪካኖቹና ለሌሎቹ የነጭ ፊልም ኢንዱስትሪ ውስጥ ላሉ ምን ልንሰጥ እንደምንችል ልናሳይ በመቻሉ ነው። ይሄ ተሰዳጁ ኢሚግራንት ተብሎ የሚጠራው ወይም እኛ በእያንዳንዷ የፊልም ክፍል ውስጥ ከእጣን ማጨስ ጀምሮ አልባሳታችን፣ ጌጣችን፣ ቁጣችን በልጅና በእናት መካከል እኔ አሁን ስጫወተው ከልጄ ጋር ቤቴ ውስጥ ያለኝ ሙግት ስቆጣ እንዴት እንግሊዘኛውን ትቼ አማርኛ ውስጥ ነው የምገባው? የሚመቸኝን የኖርኩበትን ያደግኩበትን ቋንቋ ነው። ይሄ በቬትናሙ፣ በስፓኒሹ፣ በጃፓኑ፣ በሁሉም የስደተኛ ቤት ውስጥ ያለ ችግር ነው። ስለዚህ የምንነጋገርበትን ቋንቋ ቁጣችን ሲቀድም የሚመጣው የራሳችን ቋንቋ ስለመሆኑ ስለ ባህሎቻችን በልጅና በእናት መሀል ያለው ሊነካ ሊደፈር እንደማይችል ለማሳየት አጥላል የእምነታችንን ጸሎቶቻችንን የቁሳቁሱ እንዳልኩት ደግሞ የየግለሰብ ባህሪው አሁን የጎረቤቶቹ እዛ ውስጥ የቤተሰቡ እያንዳንዱ ሚና ባህላችንን የተከተለ ነገር አለ። እነዚህ ነገሮች ናቸው ተጽዕኖ አድርገውኝ ወደ ፊልሙ ለመሳተፍ የቻልኩት።
ትልቁን አንኳር ነገር ወስደሻል። ይቅርታን ምናልባት የሚቅርታ መስጠት የሚቻል በማይመስልበት ጉዳት ውስጥ አንድ ሰው ይቅርታ ለመስጠት ሲታገል እንመለከታለን በፊልሙ። ዓለም ፀሐይ፣ ይህ ፊልም ቀደም ብዬ በመግቢያው እንደጠቆምኩት ኢትዮጵያውያንም አሜሪካውያንም ተዋናዮች ልምድ ያላቸውም ያልነበራቸውም ጭምር ተሳትፈውበታል። በአሜሪካ የፊልም አሰራር ሂደቶች ውስጥ ለማለፍ ረጅም ጊዜ ወስዶባታል። ሰሎሜን ቀደም ብለን በመጠኑ አወያይቻታለሁ። እስኪ ባንቺ ልምድና የኪነ ጥበብ ህይወት ሁለት ባህሎችን ያጣመረ በፊልም አሰራርም ሆነ ልምድ አቀናባሪው ከፍተኛ ልምድ ያለው መሆኑ ተገልጧል። ተባባሪዋ ዲሬክተር ናግዋ ኢብራሂም በሙያዋ የህግ ጠበቃ ነገር ግን በተለየ ፍቅር ለሰዎች መብት ለስደተኞች ጉዳይ የቆመች ይህንንም ወደ ፊልም ዓለም የገባችበትን መንገድ ከዚሁ ጋር የተዛመደ መሆኑን የጠቀሰችበት ታይቷል። እንዴት ነበረ? ከኢትዮጵያውያን ውጭ የመስራት እድልም ሰጥቶሻልና ይሄ ፊልም
እውነት ነው። ጥሩ አርገ ገጽኸዋል። አንደኛ ይሄ ፊልም ያው ኢንዲፔንደንት ፊልሞች ብዙ ጊዜ ያው በጀታቸው አቅማቸው እዚህ ካለው ትልልቅ የፊልም ኢንዱስትሪ ጋር ያላቸው የውድድር መድረክ ይከብዳቸዋል። በጀትም በኩል ውስን ናቸው። በጣም የተወሰኑ ልጅቷ መቼም አይሆንም አይቻልም የሚል ነገር ለመልስ ማትቀበል ልጅ መሆኗ ትደንቀኛለች። በዛ በጣም ልዩ አድንቆታለኝ።
ሰሎሜ ሙሉጌታን ነው ያልሻለሽ?
ሰሎሜ ሙሉጌታን ማለቴ ነው። እሷ ከራያን ጋር ነው የጻፈችው። ራያን የታወቀ ፕሮዲውሰር፣ ዳይሬክተር፣ ደራሲ ነው። በነ አግሊ ቤቲ እንደውም አሁን በቅርቡ ሁሉ ለኦስካር የቀረበ ፊልም አለው። እጅግ ልምድ ያለው ወጣት ነው። ከእድሜው በላይ እየሰራንም በጣም ብዙ እየሰራ ያለ ነው። ኒውዮርክ ነው አሁን የሚኖረው። በፊት ሎስ አንጀለስ ነበረ። የእሱ ልምድ ተአምር ነው። ስክሪፕቱም ላይ ዝግጅትና ስራውም ላይ ጥሩ ተጽዕኖ አድርጓል። ናግዋ እንዳልከው ሁለቱም ደግሞ ህክ የአፍሪካ ሴቶች መሆናቸው የሚያኮራኝ ነገር ነው። እሷ ከግብጽ ናት፣ ሰሎሜ ከኢትዮጵያ ናት። ሁለቱም ደግሞ ሴቶች መሆናቸው የሴቶች ስራ ፕሮዳክሽንም መሆኑ በእውነትም እንዲያንን ነገር ሰፖርት መደረጉን ስለምወደውም ጥሩ ነገር ነው፣ በጎ ነገሩ ነው ብዬ ላለው። ልምድ ያለውና ልምድ የሌለው ሰው ተካቷል እዚህ ፊልሙ። ሁለቱ መሪ ተዋንያኖች ራያን ነው ያኛውም ስሙ። ራያንንም አይተኸዋል ፊልሙ ላይ። ሴቷም መቼም ድንቅ አጫዋት ነው የሚጫወቱት። ምን ለመናገር ልምዳቸውም ይረዳቸዋል። ትንሹ ልጅ እንኳን የቻርሊን ባህሪ የሚጫወተው ልጅ ካየኸው ከዘጠኝ በላይ መደበኛ ትልልቅ ፊልሞች የሰራ ልምድ ያለው ልጅ ነው እና ይሄ ከነሱ ጋር የተሳተፍኩበት የተቀረጸው ኒውዮርክ ነው። ከዚህ ኒውዮርክ እየተመላለስኩ ነበር የሚሰራው። ኒውዮርክ ውስጥ ደግሞ ያሉ በተለይ በሲኒማ ቀረጻው ላይ ካሜራማኖቹ ወይም ሌሎች
ባለሙያዎቹ
ፕሮፌሽናል የሆኑ ሰዎች ናቸው። እነዛ ለእኔ ትልቅ ትምህርት ሰጥተውኛል። ግን የሰው ልጅ ፕሮፌሽናል ስለሆኑ ብቻ ሳይሆን ልምድ ከሌላቸውም ትማራለህ፣ ልብ ካለህ እና ልምድ የሌላቸውም ሆኑ ልምድ ያላቸው ሰዎች የሚማሩበት መድረክ ነው። በተለይ ጥበብ ጋራ ስንሰራ ከእንደነዛ አይነት ነገር ብዙ ልምድ ይገኛል። አሁን ሶሎሜ የመጀመሪያ ስራዋ ነው። እኔ እንግዲህ እንደዚህ አይነት ፊቸር ፊልም ስሰራ ሁለተኛዬ ነው በህይወቴ። አንደኛው 3002 ይባል ነበር፣ በታደሰ ጃራ አዲስ አበባ ፊልም ማዕከል ውስጥ የተሰራ 3002 የሚል ፊልም ነበረ። እሱም በሳንሱር ምክንያት ተያዘና ቀረ፣ ለህዝብም የደረሰ ፊልም አይደለም። ከዛ በኋላ ታይቶ እንደው አላቅም ከሀገሬ ከወጣው። ሌሎቹ ዶክመንተሪ ወይም ሌሎች እንደ ቮይስ ኦቨር ድምፅ የመስራት አይነት ነገር ነው በኢትዮጵያ ፊልም ማዕከል ውስጥ ስሳተፍ የነበረው እንጂ እንዲህ አይነት ፊልሞች አንድ ሁለት ልሰራ የታሰበው ነበር። አገሬን ስለቅሱም ቀረ። ከዚህ በተረፈ የኢትዮጵያ ቴሌቪዥን በፊልም አቻነት የሚታዩ እንደናልተከፈለ ዳ ብዙ የደከምንባቸው ጥሩ ጥሩ ስራዎችና ፕሮዳክሽኖች ነበሩ። እንደዚህ በቢግ ስክሪን የሚታይ ፊልም መስራቱ ራሱ አንድ ትልቅ ልምድ ነው። ያንን ቀስሜበታለሁ። በዛ መጠን ችግር የለበትም ማለት አይደለም። ያኔ አባቴ በጣም ታሞ ሆስፒታል ባለበት ሰዓት ከዚህ እዛ እየሄድኩኝ የማደርገው ይቀላል አልነበረም። የተለመደው ለጥበብ የሚከፈለው ነገር ተከፍሎበታል። ሌሎችም ነገሮች በምንሰራቸው ነገሮች ላይ በአንዳንድ እኔ አሁን ከሶሎሜ ብትኖር ደስ የሚለኝ መስመሩ ላይ እጠይቃትና ቀውሙም የነበረ ነገር አለ። እግዚአብሔር ይስጣት የተወሰኑ ነገሮች ሰምታኝ አስተካክላለች። ብዙ ተጽዕኖ አድርጌበታለሁ። ባህሎችን በሚመለከት ያንን የምታየውን የባህል ሰርግ ሙዚቀኞችን፣ ሙያተኞችን እንደነ አልማዝ እንደሰጠኝ ያሉ ፈቃደኛ ሆነው አብረውኝ ሄደው የተሳተፉ ልጆች እንደነ ጸገነት ከዚህ እዛ ድረስ እየተጓዙ የሰሩ ልጆችም አሉ፣ ሙያተኞች። እሱ ሁሉ ድጋፍና እርዳታም ጥሩ ነው መግባቱ። ግን ያንም ያህል ደግሞ ይሄ ቢሆን ብዬ ያልኩት ተከራክሬበት ያላሸነፍኩባቸውም ነጥቦች አሉኝ እና እንደኔ ቢሆን ደግሞ አይ እንዲህ ቢሆን ኖሮ ብዬ የምለው ቅሬታ የለኝም ማለትም አይደለም። የበለጠውን ወገን ተቀብዬው ሄጃለሁ ለማለት የበለጠውን በጎ ወገን።
ትልቁ ድምጽ የፊልሙ ዲሬክተር ይሆናል እና በዛው መጠን
አንደሳብ
አለም ፀሐይ ገና ለህዝብ በመደበኛ ሲኒማ ቤቶች አልተከፋፈለም እና ያልታየ ነው። ኢትዮጵያውያን ታሪኩ የሚሰርቃቸው የእኛንም ፕሮግራም የሚከታተሉ የሚያዩበት እድል እንደሚያገኙ ተስፋ አረጋለሁ። እንደገለሽልን በተመረጠባቸው ፊልም ፌስቲቫሎች እየታየ ነው ያለው። በስፋት መታየት ሲጀምር ምናልባት ዛሬ ገፍተን ላናነሳቸው የፈለግናቸውን የገጸ ባህርያቱን ያሳሳሉን፣ እንዲሁም ደግሞ በፈተናነት ሊታዩ የሚችሉ ሁኔታዎችን ከጥበቡ ጋር የሚነሱ ቁም ነገሮችን መልሰን እንወያያለን። ያኔ አሁን እንዳደረግኩት ሁለታችሁን በተናጠል ብቻ ሳይሆን ሌሎች በፊልሙ የተሳተፉትን የማካተት እድል ይኖረናል። ለጊዜው አመሰግናለሁ አለም ፀሐይ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላዬ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።
የሲኒማ ወጋችን አልተቋጨም አድማጮች፣ ለቀሪው ቆየት ብለን እንመለሳለን።
ለአሁኑ ግን
በነገራችን ላይ ጥሩ ዜማ ነው።
ዜማ ነው አይደለ? ቴድሮስ ታደሰ ተናፍቆ ነበር።
አዎ። የሰው ልጅ ወደ ለማዳ እንስሳነት ቀይሮ ሸክምን ያህል ከባድ ሥራ ዋና ሙያቸው ካደረገ በሺዎች የተቆጠሩ ዓመታት ማለፋቸውን ታሪክ ያትታል።
40 ሚሊዮን ነው በዓለም ዙሪያ ቁጥራቸው የሚገመተው። ኢትዮጵያም በከፍተኛ ቁጥር ከሚገኙባት ሀገር አንዷ ናት።
አንዳንዴ መጠሪያቸውን ሌላን ለመዝለፊያነት ለመሳደብ ጥቅም ሲውል ማየት እንግዳ አይደለም።
ዛሬ ታዲያ በተለይ በኢትዮጵያ ያሉት የማያውቁት እንግዳ ይገጥማቸው ይመስላል። አንገታቸው ለካራ እየታጨ ነው።
ያ የበረታ የተባለ ሸክማቸው ታዲያ ይቀል ይሆን?
ሰሞኑን እያነጋገረ ነው። ያህያ ስጋ
አልጋ ሲሉት አመድ ነው ተረቱ።
ከቻይና ስጋ ቤት ሽንጥ ከሚመተርበት
የታሰበው ለሩቅ ነውና በቅርቡ ላይስ የሚያሳድረው ተጽዕኖ ይኖር ይሆን?
በምጣኔ ሀብት ረገድ ለአገር ያመጣል ተብሎ የሚጠበቀው ገቢ
ባህልና ልማድ ላይ ጥናት የሚጠይቁትን ጨምሮ
በጎውንም ሆነ አሉታዊውን አንድምታ ካለው ማለታችን ነው።
ከተለያየ አቅጣጫ ሊታዩ የሚችሉ ቁም ነገሮች ከሚመለከታቸው ወገኖች ጋር እንፈትሻለን።
እናንተም ታዲያ አድማጮቻችን በያላችሁበት ትወያዩና ሐሳባችሁንም ትልኩልን ዘንድ ጋብዘናል።
ከሁሉ ቀዳሚው ታዲያ በባህሉም በሃይማኖትም አህያ ኢትዮጵያ ውስጥ ስጋቸው ከማይበላ እንስሳት አንዷ መሆኗ ነውና
በተለይ ከቤተ እምነቶች
ብፁዕ አቡነ ፋኑኤል የኢትዮጵያ ቅዱስ ሲኖዶስ አባል እንዲሁም በዩናይትድ ስቴትስ የዋሽንግተን ዲሲና አካባቢዋ የካሊፎርኒያም አህጉረ ስብከት ሊቀ ጳጳስ ብፁዕ አባታችን እንኳን አደረሰዎ፣ ጤና ይስጥልን እንላለን።
አሜን፣ እንኳን አብሮ አደረሰን። ያው እንግዲህ ዛሬ ሁላችሁም እንደምታውቁት የሆሳዕና በዓል ነው። ይህ በዓል መድኃኒታችን ኢየሱስ ክርስቶስ በአህያይቱና በጭላይቱ ተቀምጦ ወደ ኢየሩሳሌም የገባበት ዕለት በመሆኑ ሁላችሁንም እንኳን ለዚህ በዓል በሰላም በጤና ጠብቆ አደረሳችሁ እላለሁ። ለመላ የክርስትና እምነት ተከታዮችም እንኳን አደረሳችሁ እላለሁ። እንግዲህ እንደገባኝና ቀደም አድርጋችሁ እንደነገራችሁኝም ያው የዛሬ ውይይታችን አህያም በተመለከተ ነው ይመስለኛል። በዓሉም መድኃኒታችን ኢየሱስ ክርስቶስ በአህያይቱ ተቀምጦ ኢየሩሳሌም የገባበት ታላቅ በዓል ነው። እንግዲህ ምናልባት ጥያቄው ከበዓሉ ጋር ተስማሚ ይሆናል ብዬ ገምታለሁ። እግዚአብሔር ያክብርልኝ፣ የተባረከ በዓል ይሆንልን።
አንድ የቻይና ኩባንያ ኢትዮጵያ ውስጥ አህዮችን ለእርድ እያቀረበ ስጋቸውን ወደ ውጪ ለመላክ በያዘው እቅድ መሰረት ስራ መጀመሩን የጠቆመውን የሰሞኑን ዜና ተከታትለዋል የሚል ተስፋ አለኝ። ተከታትለው ከሆነ እቅዱ ለሀገር ውስጥ እንዳልሆነ በግልጽ ተነግሯል በዜና ዘገባው። ይሁን እንጂ በዚያም ደረጃ ቢሆን ሐሳቡ ሳይቀር እንግዳ ነውና ለኢትዮጵያውያን ማህበረሰብ ያ ሐሳብ ሊያሳድር የሚችለው ተጽዕኖ ካለ አዎንታዊም ይሁን አሉታዊ፣ በምጣኔ ሀብቱ ረገድ ሊያሳድር ከሚችለው በሰዎች ሕይወት ዘይቤ ላይ በአስተሳሰብ ላይ በተለያዩ መንገዶች የሚነሱ ጥያቄዎችን አግባብ ካላቸው ክፍሎች ጋር ለማንሳት እንወዳለን። በክርስትና እምነት መሰረት የአህያ ስጋ ኢትዮጵያ ውስጥ ለምግብነት እንደማይውል እንደማይበላ ይታወቃል። በሌሎች የክርስትና እምነት ዘርፎች ውስጥም በእስልምናም ሆነ በኢትዮጵያ ውስጥ ያሉ ሃይማኖቶች መሰረታቸውን እንመለከታለን። ለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደንብ መሰረት የአህያ ስጋ የማይበላበት ምክንያት ምን ይሆን? ለምንድን ነው የማይበላው? አባታችን
አህያ እየታረደ ስጋው ወደ ተለያዩ ሀገሮች ይላካል የሚለውን ዜና እኛም እንዲሁ በሩቁ ሰምተናል። ኢትዮጵያ የብዙ ብሔር ብሔረሰቦችና ሃይማኖቶች ሀገር እንደመሆኗ መጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምህሮ ወይም እምነት በተመለከተ ብቻ ነው መልስ የምሰጠው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግና ስርዓት መሰረት የሚበሉና የማይበሉ እንስሳት በግልጽ በመጽሐፍ ቅዱሳችን ተቀምጠዋል። በኦሪት ዘሌዋውያን ምዕራፍ 11 ላይ በምድር ያሉ፣ በባህር ያሉ፣ በአየር ያሉ እነዚህን ሁሉ እየለየ ይሄን ተመገቡ፣ ይሄን አትመገቡ፣ አለመመገብ ብቻ ሳይሆን በድናቸውንም አትንኩ እያለ በግልጽ አስቀምጧልና ከዚህ ውስጥ እንግዲህ አንዱ አህያ ነው ከማይበሉት ማለት ነው። እና ይሄ እንግዳ የሆነ ነገር ነው ለሀገሪቱም በጠቅላላ። ግን እኛ እንደ እምነት እንደ ቤተ ክርስቲያናችን አስተምህሮ አይበላም፣ አግባብ አይደለም ብለን የምናስተምረው።
እንደ ጠቀሱት በባህልም በልማዱም በኢትዮጵያ የማይታወቅ እንግዳ ነገር ነው እና እንደ ዜጋስ ዜናውን ሲሰሙ ምን ታየዎት? እንዴትስ ይመለከቱታል ይሄን አዲስ አስተሳሰብ?
እንደ ዜጋ እንደው እንደ አጠቃላይ በሀገር ጉዳይ ስናስበው እንሽ አስደንጋጭና አሳሳቢም ጉዳይ ነው። ምን ይላል ቅዱስ ጳውሎስ? ክፉ ባልንጀራነት መልካሙን አመል ያጠፋል ይላል። አገራችን በልዩ ልዩ ልማት ዘርፎች ከሩቅ ምስራቅ ካሉ ሀገሮች ጋር ወዳጆች ሆነናልና ምናልባት የነሱ ልማት እኛ ላይ ተጽዕኖ እንዳያደርግ እፈራለሁ። በአጠቃላይ ግን ስንመለከተው ጉዳዩን በጥልቀት ባላውቀውም የአህያ ስጋ ወደ ውጭ የተላከበት ምክንያት የውጭ ምንዛሪ ለማግኘትና የሀገሪቱን እድገትና ልማት ለማፋጠን ይሆናል ብዬ ገምታለሁ። መንግስት በዚህ በኩል ጉዳዩን አይቶት ይሆናል ብዬ ገምታለሁ። ነገር ግን እንደ በአጠቃላይ ስናየው አንድ መንግስት ቅድሚያ ሊሰጥ የሚገባው በማንኛውም ጉዳይ የሀገሩን የህዝቡን ጥቅም ማስቀደም ይመስለኛል። በዚህ አኳያ ስናየው አህያ በተለይ በገጠሪቱ ኢትዮጵያ ሰፊው ህዝብ ለትራንስፖርት የሚጠቀምበት ችግሩን የሚያቃልልበት ትልቅ የኢኮኖሚ ዋልታ እንደሆነ ነው የሚገባኝ። ይሄ በሆነበት ሰዓት አህዮቹ እየታረዱ ወደ ውጭ ከሄዱ የአህያ እጥረት ይመጣል ማለት ነው። በጥልቀት ባላውቀውም አህያ እንደ ሌሎቹ እንስሳት ደግሞ እንዲህ በብዛት መንታም ምንም እየተወለደ የሚባዛም አይመስለኝም። አንድ አህያ ለማግኘት አንድ አመት ይመስለኛል። በዚህ ባለበት ሁኔታ ላይ አህዮች ያልቃሉ ማለት ነው። ህዝባችን ለአገልግሎት የሚጠቀምባቸው በመሆናቸው ህዝቡ ይጎዳል ብዬ ገምታለሁ። ስለዚህ በአጠቃላይ መንግስት የውጭ ምንዛሪውን በሌሎች ብዙ ነገሮች ዘርፈ ብዙ የሆኑ የአገሪቱ ሀብት ንብረቶች ስላሉ በእነዚያ ላይ ቢያተኩርና እንደው የዚህ አህያ ጉዳይ እንደገና ቢታሰብበት የህዝቡን አገልግሎት የሚሰጡ እንደመሆናቸው መጠን እንዳልኩትም ደግሞ እንግዳና ያልተለመደ በመሆኑ ነው። ለምሳሌ ያህል ብንወስድ እኔ በምኖርበት በዚህ ሁላችን ባለንበት አሜሪካ አህያ አይታረድም፣ ሰምተንም አናውቅም። የአህያም ስጋ የፈረስም ስጋ በገበያ ላይ የለም። የቸኮልን ይመስለኛል። እና እንደገና ጉዳዩ ውሳኔው ቢጠና መልካም ነው።
ጥሩ ጽ አባታችን፣ አንድ እንደው ቀደም ሲል እርስዎም የተናገሩት ያው ማሳሰቢያ ነው። ቤተ ክርስቲያን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአህያ ስጋ አይበላም ብሎ ማቆም ሳይሆን ፈቅ ብላ ወደፊት አንድ እርምጃ ጨምራ በመሰረቱ በኦፊሴል የአህያ ስጋ እንዲታረድ መደረጉ መዘዙ ጥሩ አይሆንም እስከ ማለት መሄድ የለባትም ወይ ቤተ ክርስቲያን?
አዎ፣ ቤተ ክርስቲያን አሁን እንዳልኩት ነው። እኛ አይበላም ብለን የምናመሰምርበት በጉልህ እምነታችን ስለሚከለክል ነው። በሌላው እምነት ደግሞ እነማን ይበላሉ አይበሉም የሚለው እኔ ጠልቄ የማውቀው ጉዳይ የለኝ። ግን እንደ አጠቃላይ በኢትዮጵያዊነት ስሜት ስንመለከተው ጥሩ የሆነ ጅምርና ልማድ አይደለም። ይህንን ጉዳይ እንግዲህ ምናልባት በቀጣዩ ቅዱስ ሲኖዶስ ሊወያይበት ይችላል ብዬ ተስፋ አደርጋለሁ። እኔ አሁን መልስ እየሰጠሁ ያለሁት የቤተ ክርስቲያኒቱን ወክዬ በዚህ ብቀመጥም የግል አስተሳሰቤንና የሃይማኖቲቱን አቋም ጭምር ነው እየገለጽኩ ያለሁት።
እሺ፣ ገብቶናል።
ስለዚህ እንግዲህ አሁን ቅድም እንደጠቀስከው አሳማም ፈረስም ግመልም አይበላም ስንል አይበላም ብለን የምንለው በእኛ እምነት ነው። በሌላው እምነት ደግሞ አናውቅም፣ ሊበላ ይችል ይሆናል። ስለዚህ እኛ ለምእመናኖቻችን ወይም ለእምነቱ ተከታዮች እነዚህ ሁሉ እንደማይበሉ የሚበሉና የማይበሉትን መጽሐፍ ቅዱሳችን በግልጽ ስላስቀመጠልን ይህን በግልጽ እናስተምራለን። አለመብላት ብቻ አይደለም፣ ቅድም እንደጠቀስኩት በድኑ የነካ ሁሉ ለ24 ሰዓት የረከሰ ነው ይላል መጽሐፋችን። ስለዚህ እኛ ራቅ ብሎ መታረዱ ቀረብ ብሎ መታረዱ አይደለም፣ ዞሮ ዞሮ የታረደ ኢትዮጵያ ምድር ላይ ነው። ስለዚህ ይሄ ነገር ሌላ ሊተካ ሌላ የገቢ ምንጭ ሊያመጡ የሚችሉ ነገሮች የሉም ወይ? እነዚህ እንስሳት ለህብረተሰቡ ሰፊ የሆነ አገልግሎት እየሰጡስ አይደለም ወይ? ይሄስ አይታይ ቢታይ መልካም ነው ባይነን። ይሄ የግል አስተያየቴ ነው። ተረፈ ግን በእምነታችን ግን ያው በአራት ነጥብ የተዘጋ ነው ይሄ ጉዳይ።
እግዚአብሔር ይስጥልን ብፁዕ አቡነ ፋኑኤል፣ የኢትዮጵያ ቅዱስ ሲኖዶስ አባል፣ እንዲሁም በዚህ በዩናይትድ ስቴትስ የዋሽንግተን ዲሲና አካባቢዋ እንዲሁም የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ፣ እግዚአብሔር ይስጥልን።
አሜን። እግዚአብሔር ያክብርልኝ። ለብርሃነ ትንሣኤ በሰላም ያድርሰን።
አሜን። አድማጮቻችን፣ ቀደም ሲል ለመጠቆም ሞክረናል፣ ይሄ ጉዳይ ሰፋ ባለ ሁኔታ ሊያዋይና ሀሳብ ሊያቀያየር ይችላል እና በሚቀጥለው ፕሮግራማችን ደግሞ የተለያዩ አካላትን ከካቶሊኩም ከፕሮቴስታንቱም ከእስልምናውም የእምነት ዘርፎች ጋብዘን እናዋያለን።
በተጨማሪም በኢትዮጵያ ውስጥ የአህዮችን መብት ለመቋቋም የተደራጀው ተቋም ምን አይነት ምላሽ ሰጥቶት ይሆን? የአህያ እርድና ወደ ውጪ የሚላክበት ሁኔታ ሊፈጥራቸው ይችላል በሚል በጥያቄ ሊነሱ የሚችሉ የማህበራዊ የኢኮኖሚ እንዲሁም በስጋ ገበያና ሸመታ ላይ ሊፈጥር የሚችለው አንድምታ ካለ እነኝንም የሚመለከቱ ተከታታይ ውይይቶች እናቀርባለን። አሁን ግን እናንተ አድማጮቹ በያላችሁበት እንድትሳተፉ እየጋበዝን
አሁን የአዲስ አበባ መስኮት
ሊከፈት ነው። ሆሳናና ዘንባባን ምን አገናኛቸው ለሚል ጥያቄ
ቀደም ሲል ጻውነ ፋኑኤል ተከስ አርገዋል። ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ሲሄድ ህዝቡ ዘንባባ ይዞ ነው ሆሳና ባርያም ያለ የሚዘምር የነበረውና ተምሳሌት ነው። ንጉሴ ደግሞ ዘንባባ በሚለው ምን እንደሚያመጣ እናያለን። እንግዲህ ይባ ይላል ሆሳና በነገር ላይ ይባ የሰላም ንጉስ ግባ የሚል ዜማ አለና ንጉሴም ወደ መስኮት ግባ።
ዛሬ ሆሳዕና ነው በክርስትና እምነት ተከታዮች ዘንድ። ሆሳዕና ማለት ደግሞ መድኃኒት ነው። በግንባራቸው ላይ ዘንባባውን እንደ ሻሽ አስረው አንዳንዶች ደግሞ በጣቶቻቸው ላይ እንደ ቀለበት አድርገውት ነው የዋሉት። ዛሬ በዓሉ እያለፈ ወደ ነገ ይሄድን ስለሆነ እኔ ደግሞ የዘንባባ ማርነሽ ወለላሽ ረጋ አልደርስብሽ አልኩኝ እጄን ብዘረጋ ያለ ጥላሁን ገሰሰ በተጫወተው ዘፈን ዙሪያ ሁለት አረጋውያንን አነጋግር ያለው በዘንባባ ምንነት ዙሪያ የዘንባባስ ማር አለው ወይ እያልኩ ጠይቄያቸዋለሁ። አቶ ማናየ አላምረው የጊዮን ሆቴል የመናፈሻው ክፍል ኃላፊ ናቸው። ያትክልቶቹ ተከባካቢ ናቸው። ስለ ዘንባባ ከዚህ ቀደም ካጫወቱኝ
ዘንባባ ማር ነው ይሻለበት ምክንያት ዘንባባው መጀመሪያ ያብባል፣ ከዚያ ያፈራል። እንደውም ሲሸትም ቀዳ ቀዳ ነው የሚሸት ራሱ። ያንን ንቦች ይቀውታል። ከዚያ ወስደው ማር ላይ ስለሚሰሩት የዘንባባ ማር ይባላል። ሁለተኛ አሁን ለምሳሌ ያህል እሱም ባይዘት ነው የግራዋ ማር አለ። በጣም ቆንጆ ነው። ራሱ ግራዋ መድኃኒት ነው። ስለዚህ ያን ቀውተው እዚያ አካባቢ ግራዋ የሆነበት አካባቢ ማሩ የግራዋ ማር ነው። ሁለተኛ አሸዋ። አሸዋ ዛፍ ብለንበት ሀገር አካባቢ ወንዝ ለወንዝ ነው አሸዋ። እሱን ይቀውታል ንቦች። እሱ ምን ይባላል? የአሸዋ ማር። እና ስንበላውም ሸክሸክ ይላል ባለው ድምፅ። እና በዚህ የተነሳ ነው እንዲህ ሊለው የቻለ።
የዘንባባ ማርነሽ ወለላሽ ረጋ አልደርስብሽ አልኩኝ። አልደርስብሽ አልኩኝ ሲል ምናልባት ዘንባባ እርዝማኔውን
ረዥም ነው። የእሷም እንግዲህ ነገሩ ሊበዛበት የሆነ ነው።
የዘንባባ ማርነሽ ወለላሽ ረጋ አልደርስብሽ አልኩኝ እጅን ብዘረጋ
ትክክል። ማር ነው የቴምር ምግብነት ብቻ ሳይሆን ከማር ጋር የተጨመቀ ጠጅም ይወጣዋል፣ ጠጅም ይሆናል።
ቀጥሎ የጠየኳቸው ደግሞ ከሰሜን ሸዋ ደብረ ብርሃን 10 አለቃ ገብረ እግዚአብሔር በቀለ ናቸው።
እኔ አስመራ ከተማ የቴምር ጠጅ ቤት እየተባለ እዛ ከማር ጋር ተቀላቅሎ የተጠመቀ እንዲያውም ይጣፍጣል። ጉምራምም ነው እዛ ጠጥቻለሁ። ዘንባባ በተክሉ አንድ ነው። ፍሬ አለው፣ በፍሬው ይበቅላል። ጓያው ተተክሎ ያድጋል። እንግዲህ ይሄ ደጋው ዘንባባ እኔ እንጃ ፍሬ አላየሁም። እዚህ አስመራ ከተማ ግን ፍሬው ምን ይመስል መሰለህ? የወይን ፍሬ አለ አይደለም? ወይን ፍሬው አለ። ወይን እንደ ወይን ፍሬው እንደዚያ ብቅ ብሎ አናቱ ላይ ይታያል። ይሄ ቴምሩ ይሄ ነው ብለው እዚያ ያንን ማረጋግጫ በእኔ ያየሁትን ነው የምነግርህ።
ረጅም ነው
የጫፉ መጨረሻዎች። ከዛ ወዲያ እድገት የለውም፣ ያቆማል። እሱን ቆርጦ ወደ ሌላ ስራ መዋል ነው እንጂ ሁለተኛ ቅጠልም አያወጣም።
ግን እንደው እርዝማኔዋን ለመግለጽ ነው። ጥላሁንም ያው ረጅም ነው እኮ በቂ ነው።
ዛፉም ረጅም ነው እና እንግዲህ በሱ አስመስሎት ይሆናል።
እንጨቱስ ስለምን ይሆናል? ያገለግላል እንደ የዘንባባ
ይህ የጠመንጃ እንጨትም ዘንባባ የጠመንጃ እንጨት ይሰራሉ። ነገር ግን አሁን እኔ አንድ የጀርመን የምግብ ፕሮፌሰር የሆነ ኢትዮጵያዊ ይሄ በላስቲክ ተሞልቶ የሚመጣው ይሄ ወፍራም ዘይት እያሉ የሚሸጠው እሱ ቀላ ያለው ያው ተቴምሩ ተፍሬው የሚጨመቀው ዘይት ነው አለ። ሁለተኛ እንጨቱ ተምጥሮ ተፈቅፍቆ ሲጨመቅ ዘይት የነጩ ዘይት ይመርተዋል። ያው ከኬሚካል ጋር ጀምረው ያው ዘይት አስመስለው አቅርቦታል። ይህንን የዘይት ማድመቅ መጀመሪያ እንግሊዞች በኢንዱስትሪ አብዮት ጊዜ ይህን እያንተን እያመረቱ ለሞተር ማለስለሻ አድርገውት ይጠቀሙበት ነበር ነው ያለው። አረብ ሀገር ይመረታል። አሁን እዚህ ምንድን ነው የምትባለው? ባልካን ነው ምንድን ነው የምትባለው? ማሌዥያ፣
ኳላላምፑር። እሺ፣
እሷ በብዛት ታመርታለች። ይሄ እኛ ጋር የሚመጣውም ከማሌዥያ ነው እኛ ጋር የመጣው።
አዎ፣ ልክ ነው። ዘይቱም
እንደውም የማሌዥያ ኩባንያ እዚህ ወደ ቤንች ውስጥ መሬት ሊያለማው ፈልጎ ነበር እና እነኛ ደግሞ አይወዱም መሰለኝ፣ አስፈራሩት መሰለኝ፣ ጥሎ ይሄዳሉ። ይህንንም ሰምቻለሁ እኔ በሬዲዮን የሰማሁት ነው የምነግርህ። በዚህ አይነት ይጠቀሙበታል እንጨቱን ማለት ነው።
እርስዎ አስመራ ብዙ ኖሩ እንዴ?
ጥቂት ጊዜ ነው። የጡርታ ጊዜ እንደተቃረበ ወደዛው እንደው መቼም ደርግ እንዴ እንደው ወደዛ ግዳጅ ብሎ ወሰደኝ። እኔ ያችንም ሀገር ለማየት እግዚአብሔር ፈቅዶ ነው ማለት ነው። አካባቢውን አጥንቻለሁ ደህና አድርጌ፣ ብሔረሰቦቹንም አኗኗር ለማወቅም ችያለሁ። እና አሁን ያልኩ አስመራ ከተማ ትልልቅ አለልህ ደግሞ እሱም ወደ ቆላው ክፍል ስለሆነ አፍርቶ አየሁት ማለት ነው።
አይ ጥሩ። ስንት አመት ሆነዎት እርሶ ከተወለዱ? 10 አለቃ።
በ1929 ነው። ዛሬ እንግዲህ እንደምታየው 2009 ሆኗል። ታዲያ
ድፍን 80
ድፍን 80 ነው።
መሰበዛ 80 አመት ነው ያለው።
አዎ፣ መሰበዛ 80 አመት። አዶን ሰምላዛ ዋህመ ማለላ የነብይ ዳዊት እንዴ
የሰው ልጅ እድሜ 70?
አዎ፣ ሲበዛ 80 ነው ያለው። የበዛ እንደው 80 ነው። 80
ከዛ በላይ
አመሰግናለሁ። 10 አለቃ ገብረ እግዚአብሔር በቀለ ከሰሜን ሸዋ ደብረ ብርሃን። አድማጮች፣ እንግዲህ የዛሬውን ዝግጅቴን በዚሁ አጠቃልላለሁ። ሳምንት ትንሣኤ ነው፣ ፋሲካ። መልካም የትንሣኤ በዓል እንዲሆንልን ለሬዲዮ መጽሔት ፕሮግራም ተከታታዮችና በመላው ዓለም ለሚገኙ ኢትዮጵያውያን ሁሉ በራሴና በሥራ ባልደረቦቼ በአዲሱ አበበና ባሉላ ከበደ ስም መልካም ምኞቴን ገልጬ ብሰናበትስ?
ውርጭ ነው ሰፈሬ የቀጩ መድኃኒት አዎ የቀጩን መድኃኒት ስጭኝ ለከንፈሬ
ዜና መስክንን ወደ ተከታዩ እንለፍ። አድማጮች ባለፈው አርብ የዜና አረፍት የአራተኛ ክፍለ ጦርን ለበርካታ ማታት ይመሩ የነበሩት ሌፍትናንት ጀነራል ጃጋማ ኬሎ በህክምና ሲረዱ ቆይተው ነው ጦር ኃይሎች ሆስፒታል ውስጥ በ97 አመታቸው ባለፈው አርብ ያረፉት። ወደፊት ሰፋ ያለ ነገር ለማቀርብ እንሞክራለን። ለዛሬው ግን አሉላ ጀነራል ከዚህ ቀደም በእኛ ጣቢያ የቀረቡበት ሁኔታ እንዳለ ነግረኛል። እኔ ባልኖርም
ልክ ነው በአጋጣሚ እንዴት እንዳልነበርክም አስታውሳለሁ። አዲሱ እንደ አውሮፓውያን ዘመን አቆጣጠር በ2010 ዓመተ ምህረት የዛሬ 7 እና 6 ዓመት ተኩል ግድም ጃጋማ ኬሎ ወዲህ ወደ ዩናይትድ ስቴትስ መጥተው ለሀገራቸው ያበረከቱትን አስተዋጽኦ ክብር የተዘጋጀ አንድ ቡድን ከዚህ ቀደም ሌሎች ጀነራሎችንም እንዲሁ ያከበረ ነው የእድሜ ልክ ስራቸውን ለማወደስ ለማክበር ጋብዟቸው መጥተው በስነ ስርዓቱ ተገኝተዋል። እዚህ ስቱዲዮ አምጥተን ህይወታቸውን የሚመለከት ረዘም ያለ ቃለ ምልልስ አድርገን ነበር። በህመም ምክንያት አልነበርክም፣ የልብ ቀዶ ህክምና ያደረክበት ጊዜ ነበር አስታውሳለሁ።
አዎ ያን ጊዜ በመሆኑ ነው የማልተገኘው። ምገርም ነው 7 አመት ሆነኝ።
ልብህን በጥንካሬ መልሰህ በጥሩ ሁኔታ ሄው ያን ጊዜ ወደ ኋላ መልስ ብለን እናስታውሳለን። ታዲያ ይህ የትውስታ ዝግጅታችን አዲሱ ሁልጊዜም እንደምናደርገው ለሀገራችን ቸው ታላቅ ስራ የሰሩ ታላላቅ ሰዎችን ህይወትና ስራ የምንዘከርበት ፕሮግራም የራዲዮ መጽሔት ከማለፋቸው በፊት የሚደረጉ አጋጣሚዎችንም እንደሚጠቀመው ሁሉ ካለፉም በኋላ ስራቸውን በመዘከር ለተተኪው ትውልድ ደግሞ ባራያነታቸው በማሳየት የምናዘጋጀው ዝግጅት ነው። እንግዲህ የቅርብ ወዳጆቻቸውን ስለሳቸው ስራ በቅርበት የሚያውቁ ጋብዘን እናዘጋጃለን።
ለካም ነው እንደ አይነ ሰዎችን እንደምታቀው በዚህ ፕሮግራም ነው ብዙ ጊዜ የምናቀርበው ለሀገር ከፍተኛ አስተዋጽኦ አበርክተው ያለፉትን ታሪካቸውን በማስታወስ የማክበር ያህል ነው። የሀዘን ፕሮግራም ሳይሆን የአክብሮት ፕሮግራም ነው እና ጃጋማ ኬሎንም እንደገና እናከብራቸዋለን።
እንደገና እናከብራለን።
ፍቅሬን አስነካችኝ እኔ ስንጃ ይመላለሳል እግሬ ደጇ የቀበቱ ዕለት ቦታ ይገኝ ሳላት ጥቋ ጉዳይግኝ ምን አስነካችኝ እኔ ስንጃ ይመላለሳል እግሬ ደጇ የቀበቱ ዕለት ቦታ ይገኝ ሳላት ጥቋ ጉዳይግኝ የማይታመን ሆነብኝ እኔ ስቱፕዳ ትልቁን አሳት እንድሿ መረባት ብዳ ስታሳስቀኝ ልቅያት እንደ ልጅ ቆጥሬ እንደ ወደድኳት እኔማ መቼ ጠርጥሬ የማይታመን ሆነብኝ እኔ ስቱፕዳ ትልቁን አሳት እንድሿ መረባት ብዳ ስታሳስቀኝ ልቅያት እንደ ልጅ ቆጥሬ እንደ ወደድኳት እኔማ መቼ ጠርጥሬ ሰራችልኝ የራሴ ጥፋት ነው አልሄድም ስሞታ ማን ተዳፈራ ላይ ካፍላ ልጨዋታ ልጅነቷን ልኬ እንደው ላይ ሆንልኝ ይኸው አስተናግጣ ድንገት ሰራችልኝ Sarrachilinyi
የሁለት ባህል ገጽታዎች ኑሮና ቀለም የሚያስቃኝን
ኢትዮጵያውያንና አሜሪካውያን በጋራ የተጫወቱበት በእንግሊዝኛና በአማርኛ የተሰራው ፊልም
ከፊልሙ ደራሲ ተባባሪ ዳይሬክተርና እንዲሁም ከዋና ገጸ ባህሪዋ ሰሎሜ ሙልጌታ ጋር የተያዘው ቀጠሮ በፊልሙ ከተሳተፉ ወይም ከተሰሙ ሌሎች ድምጾች ጋር በሚቀጥለው ፕሮግራማችን ይዘን እንመለሳለን።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ በመትሏቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም በመደወልም ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ታዲያ አድማጮች በዚሁ ልንቋጭ ነው። አሁን የቀረን
የማጠቃለያ ዜና ብቻ ነው።
ጌትሽ ማሞ ተቀበል ይላል ይጫወትልናል።
እንደው መላመላ እንደው መላመላ መላው ሳይጠፋሽ አየሁሽ ለፍቅር አየሁሽ ለፍቅር ግራሲ ገባሽ ስታውቂው መንገዱን የፍቅር ጎዳና ግራ መጋባትሽ አይመስልም የደን መላዬ የሆንኩም ብዬ ደሞ እንዳልወድሽ መላዬ እንኳን ለእኔ ቀርቶ አንቺም ለራስሽ አትፈጭውምና ፍቅር ካነሰሽ እንደው መላርክሽ
መቻል የማጠቃለያ ዜና ሰማችኋለሁ። ሌተና ጀነራል ጃገማ ኬሎ በክብር ተሸኙ። የጀነራል ጃገማ ኬሎ አስከሬን ዛሬ በክብር ያረፈው አዛውንት አርበኞች፣ የመንግሥት ባለሥልጣናትና የቀድሞው የኢትዮጵያ ፕሬዚደንት ግርማ ወልደ ጊዮርጊስ በተገኙበት ሥነ ሥርዓት በመንበረ ጸባኦት ቅድስት ሥላሴ ቤተ ክርስቲያን መካነ መቃብር ነው። በጨቅላ ወጣትነት ዕድሜያቸው ፋኖ ገብተው ከፋሽስት ጣሊያን ወራሪ ጦር ጋር እስከ ድል የተዋጉት ጃገማ ኬሎ ለፈጸሟቸው ጀብዱ ተግባራት በሕይወት ዘመናቸው በበርካታ የመንግሥት ሽልማቶች፣ ሜዳሊያዎችና ኒሻኖች ተጊጠዋል። በሕይወት ዘመናቸው የቅድመ አያትነትን ወግ ለማየት የታደሉት ጀነራል ጃገማ ኬሎ ያረፉት በ96 ዓመት ዕድሜያቸው ከትናንት በስቲያ አርብ የካቲት 29 ነው። በክብር ሽኝታቸው ላይ የተጠናቀረ ዝርዝር ዘገባ በሌላ ዝግጅት ይቀርባል። የሶማሊያን አዲሱን የመከላከያ ሚኒስትር ለመግደል የተደረገ ሙከራ ከሸፈ። ጀኔራል አህመድ ሞሐመድ ጅማሌ ኢርፌድን ለመግደል ተወጥኖ ዋና ከተማይቱ ሞቃዲሾ ውስጥ ተጠምዶ ከነበረ ፈንጅ ጥቃት እርሳቸው ያለ ጉዳት ቢያመልጡም በአጀባቸው አቅራቢያ የነበሩ ቢያንስ ቁጥራቸው 15 የሚደርስ ሰዎች መገደላቸውን የመንግስቱ ባለሥልጣናት ተናግረዋል። ጥቃቱን የፈጸምኩት እኔ ነኝ ሲል አልሻባብ ኃላፊነት ወስዷል። ማጠቃለያ ዜናው ይኸው ነበር። ጤና ይስጥልኝ። በደህና ደ
የአሜሪካ ድምፅ ራዲዮ ዘውትር በየቀኑ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት ለዛሬ አዘጋጀውም እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ዛሬ የራዲዮ መጽሔት ደረጃውን ከፍ አድርጎ ረፍት ላይ ያለውን ንጉሱን ተክቶ የአፍሪካ ዲቪዥን ዋና ፕሮዲሰራችን ከደሳሌ መኮንን ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.